ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 29 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 96 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። በቅድሚያ ለኢትዮጵያውያን ሴቶች በሙሉ እንኳን ለዓለም አቀፍ የሴቶች ቀን አደረሳችሁ እንላለን። ዝግጅታችንን በሳምንቱ ውስጥ የተጠናቀሩትን ዋና ዋና ዜናዎች በመንተነትልበት የፍቅር ዜና ፕሮግራማችን እንጀምራለን። በማስከተልም ዓለም አቀፍ የሴቶች ቀንን ለመዘከር ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተሰጠውን መግለጫ እናሰማለን። በማከታተል የአድዋን ድል በሚመለከት በዚህ ባሳለፍነው ሳምንት አስተራርፈናቸው የነበሩ ዝግጅቶችን በድጋሚ አቅርበን ክፍል 1 ፕሮግራማችን ይተናገቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
የደምቢዶሎ ተማሪዎች የሆኑት በአክራሪ ኦነጎችና ደጋፊያቸው በሆነው አገዛዝ የታሰሩት ወንድምና እህቶቻችን እስካሁን መዳረሻቸው አልታወቀም። መንግስት አለን ገበሬ እናትና አባቶቻችንን ተምረን እንጦራለን ያሉት እነዚህ ተማሪዎች ድምጻቸው ሳይሰማ 95 ቀኖች ተቆጥረዋል። የተማሪዎቹ ቤተሰቦች በመንግስት ተብየው ደጃፍ ተገኝተው እንባቸውን ቢያዘሩም መልስ ከመስጠት ተቆጥቧል። ስለተማሪዎቹ መጥፋት ሰባይ ፍጥሩ መሆን እንጂ ፖለቲከኛ መሆን አያሻ። ታስረው እንግልት እየደረሰባቸው ያሉት ልጃገረድ ተማሪዎች ሁሉም እናት አክስት ሚስትና እህት ያለው ፍጡር ሊሟገትላቸው የግድ ይላል። ከታሪክ ተወቃሽነት እንድን ዘንድ በመንግስት ተባባሪነት በእስር ማቀው ለሚገኙ የደምቢዶሎ ተማሪዎች ዘብንቁም ድምጽ እንሆንላችሁ። የአባይ ግድብ ጉዳይ የፖለቲካ ቁማር መሆኑ እየታየ ነው ተባለ። ይህ የአባይ ግድብ የተጀመረው ዘረኛው የወያኔ አገዛዝ በህዝብ ዘንድ ከፍተኛ ጥላቻ በማጥረፉና ህዝቡም ስራቱን ለማስወገድ የመረረ ትግሉን ባጣጣፈበት ወቅት መሆኑ ተደጋግሞ እየተነገረ ነው። በዚያ ወቅት የህዝብን ተቃውሞ አቅጣጫ ለማስቀየርና የሀገር ተቆርቋሪ መስሎ መቅረብ እንደ ዋነኛ አማራጭ ተያዘና ከለበቂ ጥናት እና ዝግጅት ሳሊኒ በተባለው የጣሊያን ኩባንያ እንደተጀመረና ውሎ ሳያድር ህዝቡ ከጅ ወደ አፍ ከሆነችው ኑሮ ገንዘብ እንዲያዋጣ ግዳጅ እንደተጣለበት ብዙዎች በቅሬታ ሲጠቅሱ ይሰማል። በወቅቱ የሱዳን አምባገነን የነበረው በሽር የህወሓት የክብር አባል በመሆኑ እሱን ለማስተሰጥና ወደፊትም የፖለቲካ ችግር ቢከሰት ሱዳንን እና ወያኔን ተጠቃሚ ሊያደርግ እንደሚችል ታስቦ ግድቡ ሱዳን ድንበር ስር እንዲወሸቅ መደረጉን በርካታ የጂኦፖለቲካ አዋቂዎች ሲተቹና እንዲታረም ግፊት ሲያደርጉ እንደነበር የሚታወስ ነው። ሌላው እንዲህ የመሰለው ግድብ ሊገነባ የሚገባው በሞያተኞች ሲሆን በአገዛዙ ካድሬ ኢንጂነሮች መደረጉ እንደ ስኳር ፕሮጀክቶች በቢሊዮኖች የሚቆጠር ገንዘብ እንዲዘረፍ መደረጉም የግድቡ ግንባታን ከማስተጓጎሉም ባለፈ የሀገርን ኢኮኖሚ በእጅጉ ማቀጨጩ በስፋት እየተነገረ ነው። የአባይ ውሃ ተጠቃሚ ከሆኑት ከሱዳን እና ከግብጽ ጋር ሊደረጉ የሚገባቸው ድርድሮች ከአገዛዙ የፖለቲካ ጫና ነጻ በሆኑ አገር ወዳድ ባለሙያዎች ሊሆን ሲገባው አብዛኛውን ጊዜ በካድሮች እንዲካሄድ መደረጉ ሂደቱን አሁን ለተደረሰበት ምስቅልቅል ሁኔታ መዳረጉን በርካቶች ያስረዳሉ። ይህን ድርድር በተመለከተ ማንኛውንም የባድ ጣልቃ ገብነት መቀበል የድርድሩን ሚዛናዊነት ስለሚጎዳና አንድን ወገን ተጠቃሚ ለማድረግ በር ስለሚከፍት በፍጹም ተቀባይነት ሊኖረው ባልተገባም ነበር የሚል አስተያየት የብዙዎች መሆኑን መታዘብ ተችሏል። የፖለቲካ አዋቂዎች አሜሪካና የዓለም ባንክ የአንድ ሳንቲም ሁለት ወይም አንድ ገጾች ናቸውና ሁለቱንም በአደራዳሪነት መቀበል ጭፍን ተንበርካኪነት እንጂ ሌላ ምንም ሊሆን አይችልም ይላሉ። እስከዛሬ አሜሪካ ዲሞክራሲን ሳይሆን በዲሞክራሲስም አምባገነንነትን እየደገፈች እንደሆነ ሁሉም ለአሜሪካ እውነት ማለት የራሷ ጥቅም ብቻ መሆኑ የሚታወቅ እየሆነ በአሜሪካ አደራዳሪነት የተጀመረው ድርድር ግብጽን ለመጥቀም ኢትዮጵያን ለመጉዳት እንደሆነ በድርድሩ መክፈቻ ብዙዎች ድምዳሜያቸውን የሰጡት ጉዳይ መሆኑ ሊታወስ ይገባል። አንዴ በውሃ ሙሌት አንዴ በውሃ ልቀት መጠን የሚደረጉ ድርድሮች ግድቡን በድንጋይ ካብነት ለማስቆም የታለመና ጊዜ መግዣ መሆኑን በርካቶች ያስረዳሉ። በገንዘብ ጥረትና አሁን ደግሞ ከተከሰተው የኮሮና ቫይረስ ጋር በተያያዘ ከቻይና የሚገቡ የግድቡ ቀዎች ስለሚስተጓጎሉ ግድቡ መገተሩ አይቀሬ መሆኑን ብዙዎች ይናገራሉ። የፖለቲካ አዋቂዎች በአሁኑ ወቅት በዘረኛው አገዛዝ የሚስተጋባው የሀገር ወዳድነት ስሜት እንደ ግድቡ አጀማመር የህዝቡን ስሜት ለመግዛትና ያገዛዝ ገመዱን ለማስረዘም ሲሆን ውሎ አድሮ ግብጽን የሚጠቅም ስምምነት መፈጸሙ አይቀሬ መሆኑን በማስረዳት ህዝቡ ሁኔታውን በስሜታዊነት ሳይሆን በጥሞና ሊከታተለውና ተገቢውን ታሪካዊ ውሳኔ ሊሰጥ እንደሚገባ የፖለቲካ ተንታኞች ያስረዳሉ። የሰሞኑ የአምባሳደሮች ሹመት አነጋጋሪ ሆኖ መሰንበቱ ታወቀ። ከአጼ ኃይለ ሥላሴ አገዛዝ ዘመን አንስቶ የሚጎረብጡ ሚኒስትሮችን የአምባሳደርነት ሹመት በመስጠት ገለል ማድረግ እንደ ባህል ሲወርድ ሲወረድ እዚህኛውም ዘረኛ አገዛዝ እድሜም ደርሶ እየታየ ነው። በዚህ ዘመን ይህን የገለማ ዘረኛ አገዛዝ የሚቀበልና ለቁንጮ ሹመኞች ለምጥ ያለ የሚሰግድ ደንቆሮም ቢሆን ሚኒስትር አምባሳደር ሲሆን እየታየ ሀገር ማላገጫ ስትደረግ እየተስተዋለ መሆኑን በርካቶች ይናገራሉ። በዚህ ባሳለፍነው ሳምንት ሹመት ከተሰጣቸው መሃል የዘረኛው አገዛዝ ወና አቃቢ ህግ ተብየው በቅርቡ በደረሰው አሰቃቂ የህዝብ ጭፍጨፋና ለጭፍጨፋው ዋነኛ ምክንያት የሆነው አሸባሪው ጆዋርን በቁጥጥር ስር አለማዋሉና በሐሰት በርካታ ንጹሃን ዜጎችን ለእስር በመዳረጉ ሊከሰስና ዘብጥያ ሊወርድ ሲገባው አምባሳደር መደረጉ ያገዛዙን አረመኔነት የሚያሳይ ነው ተብሏል። ከዚህ በተጨማሪም የኢትዮጵያ ንግድ ባንክ ዋና ኃላፊ የነበረውም የባንኩን ገንዘብ በኦሮሞ ጽንፈኞች ከብድር አግባብነት ውጪ በመፍቀድ እንዲዘረፍ በማድረጉ የሀገርን ሀብት በማዘረፍና በመዝረፍ ዘብጥያ ሊወርድና ህዝባዊ ፍርድ ሊሰጠው በተገባ ነበር እየተባለ ነው። ሌሎችም ይብዛም ይነስ የህዝብን መብት በመርገጥ እየፈሰሰ ያለውን የህዝብ ደም በዝምታ በማለፍና ድርጊቱን በመደገፍ ከዚህም በላይ ታፍነው ደብዛቸው በጠፋው የደምቢዶሎ ተማሪዎችን በዝምታ እንዲታለፍ በማድረጋቸው ለፍርድ ሊቀርቡ በተገባ ነበር እየተባለ ነው። የዘንድሮ ያድዋ ድል በዓል የአንድነት ስሜትን ያንጸባረቀ የሆኑ አንደምታ ሁሉን ህብረተሰብ እያነጋገረ ነው ተባለ። ወጣቶች በተለያዩ አጋጣሚዎች የሚቀርቡ የሀገር አንድነትን ዋጋ ከፍ የሚያደርጉ የሚያቀርቡ የግጥም ዝግጅቶችንና በተለያዩ ወቅቶች ይህን የአንድነት ታሪክ እንደ አልባሌ ጉዳይ ሲብጠለጠል በማስተዋል አንድነት ክብር መሆኑን ብቻ ሳይሆን ሊሰውለት የሚገባ እንደሆነ መረዳታቸውን በዘንድሮ 124ኛው የአድዋ ድል መታሰቢያ የካቲት 23 ቀን በአዲስ አበባ በአጼ ምኒልክ አደባባይ ስሜት የተቀላቀለበት አንድነትን ከፍ አድርጎ ያስተጋባ ህዝባዊ ትዕይንትን በማየታቸው መሆኑን ብዙዎች ይገልጻሉ። በወቅቱ አረንጓዴ ቢጫ ቀዩ የኢትዮጵያ ሰንደቅ ዓላማ በብዛት ሲውለበለብ ከመዋሉም በላይ እምዬ ምኒልክን ከፍ የሚያደርጉ መፈክሮችም ሲሰሙ እንደነበር ከታዳሚዎች መረዳት ተችሏል። ደረጀ ሁኔታ ዘረፋና ስርቆት መባባሱ ተሰማ። ከቀላል እስከ ከባድ መኪና ስርቆት በአስደንጋጭ ሁኔታ እየተስፋፋ መሄዱ አሳሳቢነቱ እየጨመረ ነው። በቀን በመንገድ ላይ ከሚጓዙ መንገደኞች የእጅ ስልክ፣ የገንዘብ ቦርሳ፣ የሴቶች ቦርሳ ወዘተ መንጭቆ ማምለጥ አስጊ ደረጃ ላይ መድረሱን ብዙዎች ያስረዳሉ። ድርጊቱ የሚፈጸመው በቡድን ከመሆኑም በላይ ሌቦቹ ስለት እንደሚይዙና ንብረቱ የተሰረቀበት ሌባውን ለመከተል ሲሞክር በግብራበሮቹ ድብደባ እንደሚፈጸምበት የጉዳቱ ሰለባዎች ከሆኑት መገንዘብ ተችሏል። ለሊት የጭነት መኪና በመያዝና የጦር መሳሪያ በታጠቁ ዘራፊዎች በመኖሪያ ቤቶች ዝርፊያ የመፈጸም ድርጊት እየተስፋፋ መሆኑን ከተለያዩ ምንጮች ከተገኘው መረጃ መገንዘብ ተችሏል። በሐዋሳ የሐሰት ብር ሲያትሙ የነበሩ እጅ ከፍንጅ መያዛቸውን መገንዘብ የተቻለ ሲሆን ያገዛዙ የፖሊስ ኃይል ወሮበላነትን እንዲህ ባስከፊ ሁኔታ እየተስፋፋ ባለበት ወንጀሉን ለመከላከል የሚያደርገው እንቅስቃሴ እዚህ ግባ የማይባል መሆኑን ታዛቢዎች ያስረዳሉ። ምርጫ ማረጥረጥ ሀገርንና ህዝብን መካድ መሆኑ እየተነገረ መሆኑ ታወቀ። ይህ የቧልት ምርጫ በመጣ ቁጥር ያገዛዙ ጫማ መረገጫ ለመሆን የሚንፈራገጡ በርካታ መሆናቸው አስግራሚ መሆኑ በስፋት ይነገራል። 90% በላይ የሚሆኑትን ራሱ አገዛዙ ለዚህ ምርጫ ለሚባለው ቧልት ጠፍጥፎ እንዳዘጋጃቸው በርካቶች ያስረዳሉ። ሌሎችም በፕሮፌሰሮችና ዶክተሮች የሚመሩትም እንደ ሁሌውም የቧልቱን ምርጫ ለመጫወት መድረኩን እያጣበቡት መሆናቸው አሳዛኝ ትርኢት መሆኑ ይነገራል። በአጠቃላይ ሁሉም አረጥራጭ ድርጅት ተብዮች ምርጫ ቦርድ ለተባለው ያገዛዙ የምርጫ አንጣፊ ቡድን የሚያቀርቡት እንደ ሩጫ ተወዳዳሪ ጫማው ይቆረቆራል ወይም ጫማው አይመችም ይቀየርልን የሚል እንደሆነ ብዙዎች በስላቅ ሲተቹዋቸው ይሰማል። ዴሞክራሲ የዘረኞች ፖለቲካ ማጣፈጫ ቅመም ተደርጎ በተወሰደበት መናገር መጻፍ ወዘተ በሚያስቀጣበት መሰብሰብ ህዝባዊ የተቃውሞ ሰልፍ ማካሄድ በሚያስወግርበት ወዘተ ጥቁር ድባብ ውስጥ ምርጫ ያያሉ ለአገዛዙ አረፋቸውን የሚደፍቁ ሁሉ በህዝብና በዲሞክራሲ ከይቅርታ በላይ በደል እያደረሱ መሆናቸውን ሊገነዘቡትና በተጠያቂነት ለህዝባዊ ፍርድ ሊቀርቡ እንደሚችሉ ሊያስታውሱስ ይገባል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃለላል።
የምስጋና ቃላት ስላነሰኝ ቢየድ ትራሽ አንቺን እናቴ
አው ሴት ነኝ። እስላምም ሁን ክርስቲያን፣ ታዛዥም ሁን ባለስልጣን፣ ጻድቃንም ሁን ኃጢአተኛ፣ የጦር መሪ ፈራጅ ዳኛ፣ ምሁርም ሁን ተመራማሪ፣ አራሽ ገበሬ የፋብሪካ ሰሪ፣ ንጉስም ሁን ፕሬዝዳንት የአገር መሪ፣ መንገድ ጠራጊም ሁን ወርቅ አንጣሪ፣ የነጻነት ታጋይ የመብት ተከራካሪ። አሁኔ ነኝ ሴቲቱ ቀጥ ብለህ እንድትሄድ የፈጠርኩልህ የጀርባህን አከርካሪ። አው እኔ ነኝ አረገሽ ስባል ከደስታ በስተቀር ለደቂቃ ያላዘንኩ፣ ሞቅ ካለው ጓዳ ለዘጠኝ ወር የተሸከምኩ። ወደዚህ ዓለም ብቅ ስትል የመጀመሪያ ልቅሶውን በሰቀቀን የተካፈልኩ። አው እኔ ነኝ ሴቲት የዚች ዓለም ቅመም የሁሉም መድኃኒት፣ የአልበርት አይንስታይን ሊዮናርዶ ዳቪንቺ አውሮፕላኑን የፈጠሩ ሁለት ወንድማማች፣ የሼክስፒርና የሎረት ጸጋዬ እቁ ባለቅኔ፣ ያንን ሐማቱማ ኃይሉ ጎመራውን የፈጠርኩኝ እኔ። አው እኔ ነኝ ሴቲት ፍርሃት ያልወጠረኝ የነጻነት ታጋይ የህዝቡ ወታደር፣ ጥላ መከለያ ዋልታና ማልገር። እኔ ለመሆኔ የሰው ዘሮች እናት አትሻም ምርምር አትፈልግም ጥናት። አው እኔ ነኝ ሴቲት ወላጅ የሚያበራሽ የምትርሲት፣ የጸጋዬ ደብተራው የጋይም የገለብ ደፍላ፣ የማርቲን ሉተር ኪንግ የማልከም ኤክስ የማንዴላ፣ የምርሳው ካሳ የሚኒሊክ እናም የጣይቱ፣ የበላይ ዘለቀ የባቻባ ነፍሶ ወላጅ ነኝ ሴቲቱ። ስንት ጀብዱ ሰርተው ስማቸው ያልተነሳ በቅኝ ጊዜዎች ላይ ያኖሩ ጠባሳ፣ ባለ ታሪኮቹ የኢትዮጵያ አርበኞች ካላወቅ ተረዳ ናቸው የኔ ልጆች። እናም አታውቅም እንዳው ልንገር የመተንፈሻ ሳምባ የደም ስር የነጻነት ምልክት የክብር። አሁኔ ነኝ ሴቲት አገር ስለዚህም ክብር ይኖር። አው ሴት ነኝ
ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተሰጠ መግለጫ የካቲት 29 ቀን 2012 ዓ.ም ተበረት። የካቲት 29 ዓለም አቀፍ የሴቶች ቀን። ዓለም አቀፍ የሴቶች ቀንን በመጥቀስ በየዓመቱ መግለጫ አውጥተን የምናልፈው ቢሆንም የሴቶች ቀን መሆን ያለበት እያንዳንዱ ቀንና ዓመቱ በሞላ እንደሆነ ምንም አያጠራጥርም። የኢትዮጵያ ሴቶች መብታቸው እንዲከበር አጥብቆ ሲታገል እነሆ ኢሃፓ 50 ዓመታት አልፈውታል። ዛሬም በተለይም በስልጣን ላይ ባለው ዘረኛ ቡድን ስር የሴቶች መብት ማላገጫ ሆኖ በደላቸው እጥፍ ድርብ ጨምሯል። የሴቶች መብት ጥያቄ መሰረታዊ የሰብአዊ መብት ጥያቄ ነው። እንደ ወንዱ የጭቆና ሰለባ ቢሆኑም በተጨማሪም ድርብ ጭቆና ባልነው የወንዶች ተጨቋኝም ናቸው። እንደ ዝቅተኛ ዜጋ ሲታዩ በርካታ ዘመን አልፏል። ባህል እምነትም በሴቶች ላይ አሉታዊ ተጽዕኖ ሲያደርግ መቆየቱ ምስጢር አይደለም። ፋሽስቱ ደግ የሴቶችን የመደራጀት መብት አፍኖ የራሱን ታዛዥ ድርጅት በስማቸው መስርቶ ጭቆናውን መቀጠሉና ብዙ ሺ ሴት ታጋዮችን መጨፍጨፉ ሊካድ የማይችል ታሪክ ነው። ወያኔ በሴቶች ደም ተጠቅሞ ለስልጣን ሲበቃ የየራሳቸውን ሚስቶች፣ ቁባቶች፣ እህትና ዘመድ ሴቶችን ሙስናና ዋልጌነት አስከበሩ እንጂ የኢትዮጵያን ሴቶች ለባሰ በደልና መከራ ለዘመናዊ ባርነትም ዳርገው ከርመዋል። የዘንድሮዎቹ ዘረኞች ደግሞ ከሩዋንዳው አምባገነን ቀርተው ህዝብን ባጠቃላይና ሴቶችን በተለይ ክደው ለጨቋኝ አገዛዝ ሁሉ ሲያገለግሉ የቆዩ ካድሬና ባንዳ ሴቶችን ሚኒስቴር ብሎ በመሾም በጉዳዩ ላይ አላግጠዋል። ከመጀመሪያው መርሃ ግብር ጀምሮ እንዳሰፈርነውና እንዳስረዳነው የሴቶች መብትና እኩልነት ይከበር ስንል የተወሰኑ ባንዳ ሴቶች ይሾሙ ጥያቄ ሳይሆን በተጨባጭ እንደ ዜጋም እንደ ሴትም መብታቸው በሁሉም መስክ ይከበር ማለታችን ነው። ማለትም በጾታ መሰረት የሚደረግ ማንኛውም ልዩነት ያክትም፣ በፖለቲካ፣ በኢኮኖሚ፣ በማህበራዊ ኑሮና በባህል፣ በትምህርት፣ በጤና አገልግሎት ወዘተ በወንዶችና በሴቶች መካከል እኩልነት እንዲኖር ማድረግ፣ ለተመሳሳይ ሥራ እኩል ክፍያን ማረጋገጥ፣ የላብ አደር እና አርሶ አደር ሴቶችን መብት ትኩረት ሰጥቶ ማክበር፣ ሴቶች በራሳቸው ነጻ ማህበር የመደራጀታቸውን መብት ማስከበር፣ ሴቶች የአካላቸው ባለቤት መሆናቸውን ማወቅ ማክበርና ለህብረተሰብ እድገት ነጻነት የሚስማሙ የጋብቻና የቤተሰብ ግንኙነት ህጎችን ማውጣት፣ ህጉ በሚወስነው መሰረት ለአቅመ ሔዋን ያልደረሱ እንዳያገቡ ማገድ፣ ሴቶች ወሊድን ለመቆጣጠር ያላቸውን መብት ማስከበር፣ ሴተኛ አዳሪነትን ለማስቀረት፣ ለሴተኛ አዳሪነት መስፋፋት ምክንያት የሆኑትን ሁኔታዎች ለማስወገድ መጣር፣ ለሴተኛ አዳሪዎች ትምህርትና ስራን ለመስጠት መጣር፣ በኢትዮጵያ ገጠሮች ውስጥ የሴቶችን ህይወት ለማሻሻል አስፈላጊ የሆኑ እርምጃዎችን መውሰድና የሴቶች መብት መከበሩን ማረጋገጥ። በተጨባጭ እንዳየነው ግን የሴቶች መብት ረገጣ እየተስፋፋና እየከፋ ሲሄድ ቆይቷል። ይሄኛው ዘረኛ ቡድን ለስልጣን ከበቃም በኋላ ሴቶች በማንነታቸው የተረሳ ከግብረ ስየል እስከ ሞት እየተቀበሉ ናቸው። የሴቶችን መብት አስከበርኩ ብሎ በሐሰት የሚመጻደቀው አገዛዝ በደንብ ዶሎ ጭፍሮቹ በርካታ አማራ ሴት ተማሪዎችን አግተው ደብዛቸውን ሲያጠፉ ሊክድ ወይም ዝምታ ወርቅ ነው ለማለት ሲቃጣም ታዝበናል። የጋሞ እህትና እናቶች በወንበዴዎቹ ሲሰቃዩ አልሰማሁም አላየሁም እንዳለው ነው። የለገጣፎ፣ አሶሳ፣ ቡራዩ፣ አጣዬ ሴቶች በክፍ የፈሰሰው ደም ይህን አገዛዝ ባረመኔነት የሚያጋልጠው ነው። የኢትዮጵያ ሴቶች በታሪክ ለአገራችን ነጻነት የታገሉና የተሰዉ ናቸው። አሁንም ቢሆን መብታቸውን አገዛዙ እንዲሰጣቸው የሚጠብቁ ሳይሆን የአገር አድኖ ትግል ጀርባና መሰረት ሆነው ሊታገሉ ይጠበቅባቸዋል። ሴቶችን የሚበድል ስርዓት በማንኛውም ግምት ዴሞክራሲያዊ ሊባል አይችልም። የጥቂት ከበርቴ ዘረኛና ካድሬ ሴቶች መንደላቀቅ የሚሊዮኖች ሴቶችን መብት መከበር ቅንጣትም አያመለክትም። የኢትዮጵያ ሴቶች መብት ይከበር ዘንድ ሁሉም ይታገል፣ ሴቶችን ጭቆና ያብቃ፣ ጸረ ሕዝብ ጸረ ሴት አገዛዝ በትግላችን ይቁ Thank you.
I'm not afraid of the dark.
አድዋ ለጠባቦች መጋኛ ልፋ ያለው በህልሙ ዳውል ላይ ሸከማል እንደተባለው ልፉ ያላቸው ጠባቦችና ቀሮ ወሮበላዎች የአፍሪካ ጠቆር ህዝብ ሁሉ መኩሪያና መሪ የተባሉት አጼ ምኒልክ ላይ ውድቅ ዘመቻቸውን ቀጥለዋል። ታሪካዊውን የአድዋ ድል 124ኛ ዓመት ስናከብር ለነዚህ ዝቃጮች ደመቢሶች እንደገና ውግዘትን እንልክላቸዋለን። ጣሊያን ቀኝ ግዛት አድርጎ ቢገዛን ይሻለን ነበር ብሎ የጻፈው ኦነጉ ኢብሳ ጉተማ የአድዋን ድል ሆነ አጼ ምኒልክን በቀና ላይ አንጠብቅምና ጩኸታቸው ከቶም አይገርመንም። የአኖሌ ሐውልት መስራች ኮሚቴ አባል የነበረው የወያኔ ሌፍተናንት ኮሎኔልና ሹመም በዚሁ መንፈስ ቢከንፍ የምንጠብቀው ይሆናል። የአድዋ ድል ለቀኝ ገዢዎች ሆነ ለዘረኞች ሁሉ ምችና መጋኛ እንደሆነ አለ ማለትም እንችላለን። የአድዋ ባለቤቶች ኢትዮጵያውያን ሁሌም ይዘከሩ። ቀኝ ገዢዎች በፈረንጆች አቆጣጠር 1884-85 በበርሊን ከተማ 14 የአውሮፓ አገሮች ባደረጉት የአፍሪካ መቀራመቻ ስብሰባ ጣሊያን ኢትዮጵያን ጠቅላ በቀኝ እንድትገዛ ተወስኖላት ከ1882 ጀምሮ ይዛ ከነበረው ከአሰብ ወደብ መስፋፋትን ጀመረች። በ1869ም የስዌዝ ካናል በመከፈቱ የኢትዮጵያ ተፈላጊነት ጨምሮ ጣሊያን በእንግሊዝ ተረድታ በ1885 ምጽዋን ያዘች። በክፉ ቀን በተባለውም 4 ዓመታት የተከሰተው ከ1888 እስከ 92 የኢትዮጵያ 90% ከብት 1/3 ህዝብ በማለቁ ጣሊያን የሸዋን ምኒልክና የትግራይን ራስ መንገሻ ከፋፍላና አጣልታ ኢትዮጵያን ለመያዝ ሴራዋን ጎነጎነች። ጣሊያን በትግራይ መስፋፋቷን ቀጥላ በታህሳስ 1895 በራስ መንገሻ ላይ በኩዓቲት ጦርነት ከፈተች። ከአጼ ምኒልክ ጋር የተፈራረመችው የውጫሌ ውል በጣሊያን ትርጉሙ ኢትዮጵያን የጣሊያን ግዛት አድርጎ በማስፈሩ ይህም ለአድዋ ጦርነት ምክንያት መሆኑ አልቀረም። መስከረም 17-1895 አጼ ምኒልክ በጣሊያን ላይ የክተት አዋጅ አወጁና ሁሉም ኢትዮጵያዊ ጥሪውን ተቀብሎ ከመቶ ሺህ በላይ ጦር ተዘጋጀ። የኢትዮጵያ ጦር በመሳሪያ ደካማ ቢሆንም አገሩን ለማዳን በነበረው ቆራጥነት ግን ፍጹም የበላይነት ነበረው። የኢትዮጵያ ጦር በመጀመሪያ በአምባላጌ የነበረውን የጣሊያን ጦር የደመሰሰ ሲሆን በመቀሌ የነበረውንም በሁለት ሳምንት ከቦ እቴጌ ጣይቱ ባለሉት መሰረት የሚጠጣ ውሃ አሳጥቶ እጅ አሰጥቶታል። በአዲግራትና ሌሎች ቦታዎች የነበሩትን የጣሊያን ሰፈሮች ያላጠቃው የኢትዮጵያ ጦር ጀነራል ባራቲየሪ በየካቲት 1888 ዓመተ ምህረት ወደ 20000 የሚሆን የራሱን የባንዳ ጦር ይዞ በሶስት ረድፍ ዘምቶ ድንገተኛ ጥቃት ሊያደርስ ሲሞክር በአድዋ ላይ ላጋጠመው ሽንፈት መድፉና ዘመናዊ መሳሪያው አላዳነውም። በጦርነቱም እቴጌ ጣይቱ ፍጡል የመሩት 6000 ፈረሰኛ ጦር ጀብዱን መፈጸሙ በታሪክ ተመዝግቧል። የአድዋ ድል መላውን የጥቁር ሕዝብ ሞራል አድሶ ጸረ ቀኝ ገዢዎች ትግሉን አበረታታ። የዛሬ ጽንፈኞች የሚያማቸው የኢትዮጵያ ዝናና ሰንደቅ ዓላማዋ የመከበሩ ክስተት እውን ሆነ። የጣሊያኑ ጠቅላይ ሚኒስትር ክሪስፒም ከስልጣን መውረድ ተገደደ። ዛሬ በሮማ ከተማ ጣሊያን አድዋ ለሞቱት መታሰቢያ ሐውልት አቆሞላቸዋል። የዛሬዎቹ ዘረኞች ግን የምኒልክን ሐውልት ሊያፈርሱ ይመኛሉ። የእቴጌ ጣይቱም ስም እንዳይነሳ ፈላጊዎች ናቸው። ዝተት ማፈሪያዎች። የአድዋ ድልን 124ኛ ዓመት ስንዘክር መጥቀስ ያለብን ግዙፍ ክስተቶች አሉ። አንደኛ፣ ይህ ድል የኢትዮጵያን ነጻነት ማስረገጡ ብቻ ሳይሆን ለነጻነታቸው ለሚታገሉት ሁሉ አርአያ ሆኖላቸዋል። ኢትዮጵያም በማንም ቀኝ ገዢ ጫማ ስር ሳትወድቅ ነጻነቷን አስከብራና የነጻነት ኮከብ ሆና ቆይታለች። የኢትዮጵያ ሰንደቅ ዓላማ ለአያሌ አፍሪካ አገሮች ምሳሌ ሆኖ አረንጓዴ፣ ቢጫ፣ ቀይን መለያቸው አድርገውታል። እርኩሶቹ ጽንፈኞች ለዚህ ሰንደቅ ዓላማ ያላቸውን ጥላቻ ዛሬ ሲያሳዩ ምንኛ ሆደ ማጭድ ባንዳዎች እንደሆኑ ራሳቸውን አጋልጠዋል። በአድዋ ጦርነት ከሁሉም ብሔረሰብ የተውጣጡ ወንድም ሴትም የተሰዉ መሆናቸውን ታሪክ ይመዘግባል። ኢትዮጵያዊ አይደለንም ሊሉ ለሚቀጣቸው የፖለቲካ ዲቃላዎች ትምህርትን ይሰጣቸዋል። ሕዝብ ኢትዮጵያዊ ማንነቱን በታሪክ ያስከበረ እንጂ አጥንት የለሽ ወሽዋሻ እንዳልሆነ ያስተምራቸዋል። በአፍሮ ብራዚል ታሪክ የመጀመሪያውና ታዋቂው ጋዜጣ አው ምኒልክ የሚል ነበር የሚለውን ከመጥቀሳችን በተጨማሪ ለአፍሮ አሜሪካኖችም ለነ ማርኩስ ጋርቪ ሆነ ለነ ዲቡዋ ትልቅ የትግል ሞራል እንደሰጣቸውም የተመዘገበ ነው። አፈሩን ተራራ አለት ያድርግበትና የባንዳው ዝርያ መለዘናዊ የአድዋን ድል ያክቸለችል በሰፊ ከመጣሩ ሌላ የኢትዮጵያ ጦር ትግራይን አራቆተ አደረቀስ ከመአለትም ደርሶ ነበር። የዛሬዎቹ ዘረኞች ደግሞ ያድዋ ጦርነት ትውልድ ኦሮሞ አርበኞች አንድም አልነበሩም ብለው ሊክዱ ሲጥሩ በሌላ በኩል ያማራ ቡችሎች ብለው ስማቸውን ያራክሱም ይጥራሉ። ለነሱ ምኒልክ ማለት ያንኖሌ ልቦለዳቸው ነው። ከ124 ዓመታት በኋላ ምኒልክ ላይ የግንባር ደረቆቹ ዘመቻቸው ጸያፍ ባይሆን ባሳቀን ነበር። ኢትዮጵያ አንድነቷን ያስከበረችው በጋራ የህዝቧ ሁሉ ትግል መሆኑን ያድዋ ጦርነት መረጃና ማረጋገጫ ነው። ኳላም ሙሶሎኒ የበቀል ወረራውን አካሂዶ እንደዛሬዎቹ ዘረኞች የኢትዮጵያን በዘር በሃይማኖት ሊከፋፍል ሲጥር እንደከሸፈበት ሁሉ ባድዋ ጦርነት ለውድ ኢትዮጵያ ሁሉም ኢትዮጵያዊ ነው ተሰልፎ የተሰዋላት። ዘረኞቹ ዛሬ በለስ ቀናን ተረኛነን ብለው ቢያጓሩም ሁሉ አድሮ ኢትዮጵያና ኢትዮጵያዊነት እንደሚያቸንፋቸው ምንም ጥርጥር የለንም። ያድዋ ጦርነት ህዝብ ከተባበረ በዘመናዊ ጦር በታጠቀ ኃይል ላይ ድልን እንደሚቀዳጅ ከማስረገጡ ባሻገር የሴቶችን የውጊያ ተሳትፎና ችሎታ ያስመዘገበ ነው። ዳቦቆሎና በሶ አዘጋጅ ብቻ ሳይሆኑ ሴቶች ጠመንጃ አንገበው በጦር ሜዳ ውሎ ጣላትን እንደሚጠብሱ በጦር ሜዳ አስመስክረዋል። የዚህ ጀግንነት ነጸብራቅ የሆኑት እቴጌ ጣይቱ በሙሶሎኒ ወረራም ጊዜ ብዙ ሴት አርበኞችን አፍርተዋል ማለትም ይቻላል። የጣሊያንን የሙሶሎኒን ጦር የቆሉት በርካታ የሴት አርበኞች መስክር ናቸው። በየካቲትም በወያኔም ዛሬም በዘረኛ ጆሊዎች ጊዜ ሴቶች ለዲሞክራሲ ታጋይ ሆነው ሚናቸውን እያሳዩ ናቸው። ባንዳ ነበርና አለናም የዘረኞቹ ካድሬ ሴት ሚኒስትሮች ተብለው አገር ዓለሙን በቅጥረኝነትም እያደናገሩ መሆኑን ባሉታዊ መጥቀስ ይኖርብናል። በቅርቡ የሚከበረው የዓለም አቀፍ የሴቶች ቀን በኢትዮጵያ ላይ የሰፈሩ አገዛዞች በሞላ የሴቶችን መብት መንፈጋቸውን የሚያረጋግጥ የሚያሳይ ይሆናል። የምኞትን ፈረስ ልጓም አይገታውም ነውና ዘረኞቹ የአንድ ብሔር የበላይነትን አስፍነው ወይም ተገንጥለው ኢትዮጵያን ሲጎዱ ይታያቸዋል። ሹሙም ኦነጎቹም ባለምንጫ ቀሮችም ሁሉ ምንኛ የፖለቲካ ማህይሞችና መሳቂያና ወራዳ መንጋዎች መሆናቸውን ለዓለም ሁሉ አሳይተዋል። ቅጽል ሁሉ መግለጫቸው ሆኖ ነው የምንጠቀመው እንጂ እነሱ እንደሚሉት በስድብ መልክ ከቶም አይደለም። በኢትዮጵያ ሀገራችን የምንኮራው በአድዋ አኩሪ ድልም የተነሳ ነው። ፋሽስታዊ አገዛዞች ቢያዳክሟትም ጠባብ ዘረኞች ለባዕድ ታዛዥ አድርገው ቢያዋርዷትም ክብሯን የሚያቀል ቅልስልስ መሪ ተብሎ ቢጫልባትም መሰረታዊ ለውጥ ያሻታል ብንልም በአገራችን በኢትዮጵያ ሁሌም የምንኮራነን። አድዋን ስናከብር ይህንንም አስረግጠን ነው። ይብላኝ ለጸረ ኢትዮጵያ አባጮች። ድል ለኢትዮጵያ ሕዝብ አገር አድን ትግል። ክብር ለአድዋ አርበኞችና ድል አድራጊዎች። ባንዳና ዘረኛ በጋራ ትግላችን ይወድማል።
ተላላፊ አንድነትን አፍራሽ አጥፊ የሰውን ዘር እያለም ይጠራ ራሱን ህዋት እና ታገርን የጥቁር ጥያን ሳታስቦ ወሯል። እነ አንቶኒሊ ባርቴሪዮ ጋሊያኖ ጀነራል ዶቪቶ ባዲስ ተለመጠው ስብሃት በረከትን ደመቀና መስፍን ፍሉዋንን ተራብቶ ሌሎችን ተጫምተው ልብምን ስማኝ አላቆመም እማኝ በኃይለ ማርያም ንጉስ ቦንቶ በሶሎኒ በሳሞራ ማናት ገብቶ ግራዛኒ ቋንቋህን የሚያውቁ ካራሚኔሮች በላይ ላይ ነሰው ባንዳ ባንዳ ልጆች ብርሃን በማይፈሩ ጥቁር የገንጅቦች ህይወት የሆነ ሰቆቃና ገደል አልሻም የምትል እንደ ውሻ መኖር አልቀበል በደል አዋጅ 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 ልብ ብለህ ስማኝ ያልቆጥረም እማኝ በክልል ተቆጠበ ዘር ተሸንሽነ ህወሓት በሚሉት ወረርሽኝ በሽታ በማለቅ ላይ ያለ ጠዋትና ማታ በትር ድንገት ብለህ የምትጮህ የወገን ስቃ የሚቆጠቁጥ እየወጋ እንደሹ ለነጻነት ብለህ ከሀገር የተሰደርክ ባርነትን ጠልተህ ወንድምን እናት አባትን ልጆችን የገበርክ ልብ ብለህ ስማኝን ያጠቅስም እማኝ እንደ ቅምማያት ቅድማያታት እንደነዚያ ጀግኖች እናትና አባት ከባንዳ ጋር መብላትም የሚሆንብን አድዋን ስታከብር ብትሆን ባርነትን መግደል አስፈላጊነቱን ለፋሽስት ለባንዳ እጅ ያልመሰሱን ልትደጋግመው ቃል ግባ ስለቱን ሁሉም ይበልጣል ሰብአዊ ክብርህ እርመበላቱን ውግዝ በሰማታት ውግዝ በሀገር የዛሬዋ ድል ዋና ባለቤቶች እስላም ክርስቲያኑ ኢትዮጵያ ልጆች ብሔረ ዝንጉርጉር ጥቁር ጭልማ ኮሶች ትግሬ ኦሮሞ አማራ አኝዋን ጋምቤላ ጉራጌ ሽናሻ ሀደሬ ዲሚራ ወለየው አፋሩ ሌላም ሀዲያ ሲዳማ ሳይከፋፈሉ ስብና ሲገፈፍ ወገን ሲቀጠቀጥ ሀገር ስትደማ እስካም ሲሙት አስቆ የመጣውን ጠላት ባንዳ ሹምባሽ ሞንታት የሶልዳቶን መሀል በባህሎች ገጥመው እምቢኝ ለሀገሬን ደጋግመው ፎክለው ክብር እንዳለበሱ ድልም ተጎናጽፈው አንተም እንደነሱ ባልቻ አባ ብለሶ ሁነ ዘራ የደረስ ደጃች አመድ ወንዱ አሉላ አባ ነጋ አሻፈሬን ብላዱ አንድ ገማት 4 ኪሎ ድረስ ሌሊቱ ሳይነጋ ከትግራይ ከወሎ ከጎጃም ከጎንደር ከአርሲ ሲዳሞ ባሌ ከፋሃርር ከገሙ ወለጋ ኢሉባቦር ሸዋ ዳር እስከ ናተነ ሲደገማዷ በአራቱም ማዕዘን ተረሱና ቆሙ የጥቁርን ታሪክ አድዋን ድገሙ ባንዳ የባንዳ ልጆች ደግሞ ይክሰሙ አዋጅ 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 ይደገማዷ ልብ ብለህ ስማኝ እኔ አልጠራም እማኝ
የአድዋ ድል አኩሪ ቅርሳችን ነው። በታላቅ ድምቀት የሚከበረው የአድዋ ድል በዓል ተወዳዳሪ የሌለው ለሀገራችንም ሆነ በመላው ዓለም ለሚገኙ ጥቁር ህዝቦች በእርግጥም አኩሪ የሆነ ታሪካዊ ድል ነው። ጥቁሮቹ አባቶቻችንና እናቶቻችን አገራችንን ቅኝ ግዛት ህዝባችንንም ባሪያ ለማድረግ ወረራ ያካሄደውን የጣሊያን ጦር አድዋ ላይ ድባቅ መታውታል። ወገኖቻችን እጅግ ኋላ ቀርና እዚህ ግባ የማይባል የነፍስ ወከፍ መሳሪያ ጎራዴና ጦር ብቻ ይዘው በያዘው መሳሪያ ጥራትና ዘመናዊነት በብዙ የሚበልጣውን በከፍተኛ የጦር ስልት የተለጠነውንና የተደራጀውን የጣሊያን ጦር ድል በማድረግ ሽንፈትና ውርደት አከናንበውታል። በዘመናዊና ኃይለኛ የሚባለው የአውሮፓውያኑ ጦር ኋላ ቀርና ያልተለጠነ ተብሎ በሚቆጠረው የጥቁር ጦር መሸነፉ በአዳምን አስገርሟል፣ አስደምጧል፣ አንገት አስቀብሯል፣ ወገንን አኩርቷል፣ ልበ ሙሉ እና ደፋር አድርጓል። ለጅቁል ህዝቦች ትግልም አርአያ ሆኗል። ባዷ ጦርነት ወቅት የታየውንና የተገኘው ውጤት መብትና ነጻነትን ለመከላከል ሆነ ከቅኝ ግዛት ለመላቀቅ ሞተር ሆኖ አገልግሏል። በ1928 ዓ.ም ጣሊያን አገራችንን ለሁለተኛ ጊዜ ሲወር አርበኞቻችን የታገሉት ባዷው ወኔ ነው። በርካታ የአፍሪካ የደቡብ አሜሪካና የእስያ ጅቁል ህዝቦች ቅኝ ገዢዎቻቸውን ታግለው ድል ያደረጉት ያድዋን ድል በግንባር ቀደምትነት አርያ በማድረግ ነው። በርግጥም ያድዋ ድል በአይነቱ ልዩ የሆነ አኩሪ የታሪክ ቅርስ ነው። የአድዋ ጦርነትና የተካሄደበትን ሁኔታም ሆነ የተገኘውን ድል በዚያ አጭር መልእክት ውስጥ መዘርዘር ባይቻልም ያድዋው አኩሪ የታሪክ ቅርስ አሁን ላለው የሀገራችን ተጨባጭ ሁኔታና ለወጣቱ ትውልድ የሚያስተላልፈውን መልእክት መገንዘቡ አግባብነት ይኖረዋል። አንደኛ ያድዋው ጦርነት ለመብትና ለነጻነት የተካሄደ ትግል ነው። ቅኝ ገዢው የጣሊያን ጦር ህዝባችንን በባርነት ለመግዛት መብቱንና ነጻነቱን ለመግፋት የመጣ አረመኔ ጦር ነበር። ደግሞቹ አባቶቻችን ለመብታቸውና ለነጻነታቸው ተጋድለዋል፣ መስዋዕትነትንም ከፍለዋል። የወያኔ ጠባብ ቡድን የህዝቡን ነጻነትና መብት አፍኖ ህዝብን በሚያስቀይበት ሁኔታ ለነጻነትና መብት መታገል የማይታለፍ ግዳጅ መሆኑን አድዋ ያስተላለፈልን ቅዱስ ቅርስ ነው። ሁለተኛ ያድዋ ጦርነት ለሀገር ሉዓላዊነት የተደረገ ተጋድሎ ነው። አባቶቻችን በአድዋ የተጋድሎ ጦርነት መስዋዕትነትን የከፈሉት የሀገራችንን ነጻነትና ሉዓላዊነት ከቅኝ ገዢዎች ለመከላከል ነው። በመሳሪያ ኃይል ስልጣን ላይ የወጣው የወያኔ ቡድን የሀገራችንን ሉዓላዊነት በባዳን አስደፍሯል። በመሬት መካለል ስም የሀገራችንን ዳር ድንበር ቆርሶ ለባዳን ሰጥቷል። የሀገራችንን ሰፋፊ የእርሻ መሬቶችን በአነስተኛ ዋጋ ለባዳን ቸርችሯል። በሚጣልለት ፍርፋሪ የባዳን ታዛዥና አገልጋይ ሆኖ ይገኛል። ሀገራችንን ለህዝባችን ከማይቆረቆሩና ጥቅማቸውን ብቻ ከሚያሳድዱ ከባዳን ወራሪዎች መከላከል ከአድዋው ድል የምንወርሰው ቅርስ ነው። የአድዋ ድል ያስረከበን ሌላኛው ቅርስ ደግሞ ቁርጠኝነትና ይበገሬነትን የተላበሰ ትግል ምንጊዜም አሸናፊ መሆኑን ነው። የጠላት ጦር በመሳሪያ ብዛትና ጥራት አይሎ ወታደራዊ ብቃትና ጥንካሬ በልጦ ባለበት ሁኔታ አባቶቻችን ወኔውና ቁርጠኝነቱ እንዲሁም ያይበገሬነቱ መንፈስ ለነበራቸው በኋላ ቀር መሳሪያ ጠላትን ድል አድርገዋል። ዛሬ ለመብትና ለነጻነት የሚደረገው ተጋድሎ በጥነትና በቁርጠኝነት እስከተካሄደ ድረስ ምንጊዜም ድል መቀዳጀት እንደሚቻል ከአድዋው ቅርሳችን እንማራለን። የህዝብን መብትና ነጻነት ያፈነው የወያኔ ቡድን በጠጣ ኃይሉ ብዛትና ጥንካሬ የፈረጠመ ነው። መብቱና ነጻነቱን ተጠቅሞ የሚሰቃየው ህዝብ ቆርጦ ከታገለና ካመጸ ሊቋቋመው የሚችል ምንም አይነት ምድራዊ ኃይል ሊኖር እንደማይችል የአድዋ ድል በአርያነት የሚያሳይ ነው። የአድዋ ጦርነትና አባቶቻችን የተቀዳጁት ድል ያስረከበን ሌላው ቅርስ ደግሞ ልዩነትን አቻችሎ በአንድነትና በህብረት መታገልን ነው። በወቅቱ የተለያዩ ብሔረሰብ አባላት ኦሮሞ፣ አማራው፣ ትግሬው፣ ጉራጌው፣ ወላይታው፣ ሀዲያው ወዘተ የተለያዩ ሃይማኖት ተከታዮች፣ ሴቶችና ወንዶች፣ ወጣቶችና ሽማግሌዎች በአንድነት ዘምተዋል። በአንድነት ተጋድለዋል። መስዋዕትነትን ተቀብለዋል። በአንድነት ድል አድርገዋል። ህብረት የድል መሰረት መሆኑን ያድዋ ድል መስክሯል። አፋኝዮናውን የወያኔ አገዛዝ የህዝብን መብት ባስጠበቀና ባረጋገጠ ዲሞክራሲያዊ ስርዓት ለመተካት በዘር፣ በጎሳ፣ በሃይማኖት፣ በጾታ፣ በፖለቲካ ድርጅት፣ በማህበር ወዘተ ክፍፍልን አስወግደን ባንድ ላይ ክንዳችንን ካነሳን የድል ባለቤት እንደምንሆን አድዋ አስተምሮናል። አድዋ ያስተላለፈልን ቅርስ ኢትዮጵያንና ኢትዮጵያዊነትን ህልው ማድረግ ስለሆነ ይህንን በግንዛቤ ይዘን ህዝባዊ ትግላችንን አጠናክረን ግን እንቀዳጅ እንላለን። ህዝባችን በትግሉ መብቱንና ነጻነቱን ይቀዳጃል።
ለእናቶች፣ ለእህቶች በሃማ ቱማ
ያን ያለም ሲከሰት ከነግሳንግሱ ዘፈኑ ቀረርቶ ምስጋናው ታሪኩ ለአዳም ሆኖ ሁሉ አመጣጧ ግራ ያጥንት ህልውና ኃጢአት አስተናጋጅ ሳትጠና ገና ሔዋን እናታችን ከዚያኔው ተወግዛ ከያኔው ተሰድባ ሚነበብ መጽሐፍ ቅዱሱ ቁርአኑ ዝቅተኛ ብሏት ለአዳም ተገዢ ምክንያት ለውድቀቱ ለባሏ መገዛት የሴት ልጅ ዘውድነት ዋጋ ወርቅነቷ ከሎሌነት ሚዘርስ እርግማን ተቀባይ ገና ስትረገዝ ለሽያጭና ሞት ታጭታ የምትጠበቅ ቻይና አልና አፍሪካ ህንዶነ አረቦች መከራቸው ብዙ ሁሉም እናት እህቶች ስቃያቸው ማዕት ለዚህ ዓለም ሴቶች አንጎሉ ችሎታው ብቃቱ ሳያንሳት ባህል ሃይማኖቱ እድሏን ቀምቷት በዝባዦች ገዢዎች ባሎችና ወንዶች አፍነው ይዘዋት ውድና እህቴ ጭቆናዋ በስቶ ድርብ ደግሞ ድርብ እጅግና እግሯ ታስሮ ገና ስትወለድ ታፍና እየሞተች በዱር በገደሉ ለአውሬ እየተጣለች ትደግ ከተባለም ተዳርጋ ለወፍጮ ለሸክም እንስራ የመማር እድሏን በአብዛኛው ተነፍጋ ሕፃን አካላቷ ለአቅመ ሔዋን ሳይደርስ ለጨቋኝ ተድራ ተደፍራ ምታለቅስ ስትቆረጥ ለቅሶ ስትሸለት ለቅሶ ስትገረዝ ለቅሶ ስትረገጥ ለቅሶ ሁሌም ለቅሶ ስቃይ የመከራ ኑሮ ወንዱም ልበ ክፉ ላይማር ደንቁሮ የወር አበባ እንኳ ያውም የተፈጥሮ ከኃጢአት ተፈርጆ ለቆሻሻነቷ ልዩ ለመሆኗ ምልክት ተብሎ አባት የሚሆናትን ቢያንስም ታላቅ ታላቅ ማግባት የግድ ሆኖ እምቢታም ቢከጀል ጠለፋውም ደርቶ ሕፃን ልጅ ጭቁኗ ሕፃኑን አርግዛ ወሊድ ቁጥጥሩን በሕግ ተከልክላ ወሊድን ማለፉም የአንድ በአምስት ዕጣ ከማጀት ወደ እርሻ ከእርሻ ወደ ማጀት ፍዳ ኑሮን መግፋት ተቆጥሮ ከሕይወት ጭቃሹም ሻምበሉ ካድሬውም አዞባት ማርያምን የሚርደው በእሷ ግን ነግሶባት ሕጉም ቁምጣ ለባሽ ለወንድ የሚያደላ ለስር የሚዳርጋት ሴቲቷ ተደፍራ ሴት ሆኖ መወለድ የስቃይ ሰለባ የሀገራችን ግፍ መቼም አያባራ ነብርን በጫንቃ ዝሎ ወርቂቷን በጭቃ እህትንም ንቆ እናትንም ንቆ አጉል ክብር ፍለጋ ወዲፍ ጀው ይቅርና እስቲ እንነጋገር ገበናው ይሰጣ አንዲት ቅንጣት ሳይቀር ሴት ልጅ ምን ባጠፋች የሁሉ በደል ገላዋን መቁረጡ ስትወለድ መግደል የሕፃን ሳቅ ለቅሶ ከልክሎ ማስለቀስ የት ላይ ነው መውደዱ የት ላይ ነው ማፍቀሩ ልጄን አሳልፎ ለባዳ እየሰጡ ለከፋ ባርነት ለአረብ እየላኩ ለአቅመ ሔዋን ሳትደርስ በሰው ካስደፈሩ ወንጀልንም ትዳር ብለው ከደበቁ እስቲ እንነጋገር ምንም ሳይሸፈን ሴት ልጅ ምን ባጠፋች የሁሉ በደል ዘጠኝ ወር አርግዛ አምጣ የምትወልደው የተፈጥሮን ጥበብ በማጸኗ ይዛ ውበት የምትስለው ሴቷ ልጅ እንጂ ናት መች ደንፊው ወንዱ ነው የሴት ልጅ ይላሉ ግርማ ሞገስ ክብሩን ከስድብ ፈርጀው መሳቂያ የሆኑ ድንቁርናን አቅፈው እናት ተኪ የለሽ የፍቅር ጎተራ የሁሉም ማንነት ከየት የመጣ ነው ከሷ ካልሆነማ እናቱን ከናቀ እሱ ማን ሊባል ነው ማን ሆኖ ሲወለድ ሕይወት የለገሰው የሁሉም እናቶች የእኛ ሁሉ እህቶች ሁሉም እንቁ ሴቶች ሆነው ሳለ ክቡር ለአገር ምሰሶዎች
ይናቁ የለም ወይ ይባሉ የለም ወይ ዝከተኛ ዜጎች መገለል እጣቸው መጨቆን ኑሯቸው ማን ነው ይሄን ሁሉ የፈረደባቸው እስቲ እንነጋገር ገበናው ይሰጣ ማን ነው ሀገር ገንቢ ማን ነው ቆራጥ ጀግና ማን ነው መጠለያ ለስንቱ ደካማ ታሪክ ነው ተረት ነው ወንዱ ብቻ ጀግና ለሀገሩ የሞተ ብሎ የሚያወሳ የሴቶችን ሚና ከቶም ማያነሳ ሀቅ ነው ውሸት ነው ሴት ልጅ ፈሪ ብሎ የሚለፈልፈው የወንዱ ጀግንነት የጤቷ ጽንስ ሆኖ የነአቶን ፍርሃት ሴቱ ያሸነፈው ዘመን ተለውጦ አንበሳ ሳይገሉ ጎፈሬ ጉትቻ ታሪክን ጸሐፊው ሆኖ ወንዱ ብቻ ሞድ ሰራሴን ሲጠርቅ ሲደልቅ የሴቶችን ሚና ሲያንኳስስ ሲያናንቅ ዘመን አለፈና ትምክህትም ጌጥ ሆኖ የሴቶች ጭቆና ሁሉንም ተብትቦ ህብረተሰብ ሁሉ በዚህ ምክንያት ታሞ ደፋቀናው ቀጣይ ጭቆናው እስካለ እድገት ኬት ሊመጣ ሴት ከተጨቆነ እናቱን እህቱን ወንዱ ከበደለ ይነገር ይታወቀ ገበናው ይሰጣ በሴት በጃይ ሀገር ነጻነት አይመጣ ወንዶች ምኒልኮች ባዶ አሸነፉ ወይስ ጣይቶቹ ከጎን ሆነው ታግለው ድልን አበሰሩ ዘመቻ የጥንቱ የትናንት የዛሬው የመንግስት የፋኖ ነው ሴት ልጅ ባትኖርበት ምን ነበር የሚውጠው የወንድ ወን የሚሉት ምንጩ ከየት ነው ሴት ልጅ ጀግናይቷ አመጣ ባትወልደው ደካማውስ ማን ነው ጠንካራውስ ማን ነው ግማሽ ሰማይ ይዞ ምሰሶ የሆነው ግራዚያኒ ነጩ ግራዚያኒ ጥቁሩ ባንጃ የትናንቱ የዛሬም ሹምባሹ ሀገርን ሲያደሙ ፍጅት ሲያካሂዱ ሰለባ ወንድ ብቻ ወይስ ነበር ሴቱ አወቅ ነቃን ብለን ፋኖ ገቢ ጫካ ቤቱን ማና ቆየች መቀነት አጥብቃ አረመኔው ደርጉ መሀይሙ ካድሬ ሲጫወት በሬሳ በሯ ላይ ተሰጥቶ የማጸኗ ፍሬ ደስታዋ ኩራቷ ቀብርም ተከልክላ እንባም ተከልክላ ማናት ጀግናይቱ ጸንታና በርትታ ጠላት ያሳፈረች የሁላችን እናት ያቺ ሴቷ እኮ ነች ታዲያ ጀግና ማን ነው ጠመንጃ አንግቦ ዱር ጫካ የገባው ወይስ ቤቷ ቀርታ የናጠጠን ፋሽስት የምትጋፈጠው በዚያ ክፉ ዘመን ዛሬም ባውሬ ጊዜ ለእናቶች እህቶች የነበረ አባዜ የሚያዩት አባዜ ተነግሮ መቼ ሊያልቅ መቼስ ተሞክሮ ታሪክ በሴት መጻፍ መቼ ተጀምሮ